ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 13 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐየንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ሱዳንን ለመጪዎቹ ሦስት የሽግግር ዓመታት እንዲያስተዳድር በተቋቋመው ሉዓላዊ ምክር ቤት ውስጥ አወዛጋቢ ተደርገው የሚታዩ የሱዳን ጦር ሁለት ከፍተኛ አዛዦች ተካተዋል።
When it comes to the military council, they have done terrible things, but eventually they came to make an agreement. But also they made a lot of crimes.
ስለ ወታደራዊው የሽግግር መንግሥት ካነሳን ሰዎቹ በአንድ በኩል ዘግናኝ ድርጊቶችን የፈጸሙ ናቸው። ሆኖም በመጨረሻው ከአንዳች ስምምነት ላይ መድረስ ችለዋል። በሱዳን ላይም በርካታ ወንጀሎችን ፈጽመዋል። በመሆኑም እንደ በሽር ሁሉ ለፍርድ መቅረብ ነበረባቸው ባይ ነኝ። በእስር ሊቀጡና ፍትሕ እውን ሊሆን በተገባ ነበር።
የሱዳን ዋና ከተማ ካርቱም ነዋሪን ድምፅ ነው የሰማችሁት። በአብይ ራችን ይመለሳሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የምዕራብ ኢትዮጵያ አራት ክልሎች አሶሳ ላይ ስለ ሰላምና ልማት እየተወያዩ ናቸው። ውይይቱ የአጎራባች ክልሎችን የጋራ ሰላም ለመጠበቅና ልማታቸውንም ለማሳለጥ የታቀደ መሆኑን የቤኒሻንጉል ጉሙዝና የኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ገልጿል። በክልሎቹ የአብሮነት ታሪክ ላይ ያተኮሩ የተለያዩ ጥንታዊ ጽሑፎች የቀረቡ ሲሆን ውይይቱ ነገም እንደሚቀጥል ታውቋል። ናኮር መልካ ዝርዝር ዘገባ አለው።
የውይይት መድረኩ በአማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ እና ጋምቤላ ክልሎች መካከል በአሶሳ ከተማ እየተካሄደ ይገኛል። የአራቱም ክልሎች አፈጉባኤዎች፣ የአጎራባች ዞኖች እና ወረዳዎች ተወካዮች እና እንዲሁም ጥሪ የተደረገላቸው እንግዶች እየተካፈሉ መሆናቸውን የቤኒሻንጉል ጉሙዝ እና ኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተሾመ ደሳለኝ ተናግረዋል። የመድረኩንም ዓላማ እንዲያስረዳሉ።
መድረኩ ዓላማ የምዕራብ ኢትዮጵያ ህዝቦችን ማለትም ጋምቤላ፣ የምዕራብ አማራ፣ ከኦሮሚያ ክልልና የቤኒሻንጉል ህዝቦች ሁለንተናዊ የህዝብ ለህዝብ ትስስር ማጠናከሪያ መድረክ ነው። አጠቃላይ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የህዝብ ለህዝብ ግንኙነቱን ማጠናከሪያ መድረክ ነው ማለት ነው።
ዛሬ በአሶሳ በተጀመረው ውይይት ላይ የክልሎቹን የአብሮ መኖር ታሪክና ባህል የሚያወሱ የተለያዩ ጽሁፎች በዩኒቨርሲቲ መምህራን መቅረባቸውንም አቶ ተሾመ ተናግረዋል። ከመድረኩ የሚጠበቅ ያሉት ላይም ማብራሪያ ሰጥተዋል።
ተፈናቅሎ ወደ ቀያቸው የተመለሱ ማህበረሰቦችን ይዳስሳል። የህዝብ ለህዝብ ግንኙነት የሚያሻክሩ ጥርጣሬን የሚፈጥሩ ለሰላም ለጸብ ስጋት የሆኑ አጀንዳዎች በሙሉ ተነስተው ስምምነት ላይ ይደረሳሉ ተብሎ ይጠበቃል።
ከመድረኩ መካሄድ አስቀድሞ ትናንት የአማራና ቤኒሻንጉል ጉሙዝ ክልሎች መካከል በጋራ ለመስራት የሚያስችል የልማትና ሰላም ስምምነት መፈራረማቸውን የአገር ውስጡ ዜና አውታር ኤፍቢሲ ዘግቧል። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ የህዳሴ ግድብ ግንባታን መጎብኘታቸውንና በአሶሳ ከሚገኙ የአማራ ተወላጆች ጋር መወያየታቸውንም ጨምሮ ገልጿል። በሁለቱ ክልሎች አመራሮች መካከል በተደረገው ውይይት በነበረው ጸጥታ ችግር መፈናቀል፣ ሞትና የንብረት መውደም መከሰቱ ተገምግሞ የተፈናቀሉ ዜጎችን ወደ ነበሩበት የመመለስ ጥረት ተጠናክሮ መቀጠል እንዳለበትም ተጠቁሟል። መድረኩ እስከ ነገ የሚቆይ ሲሆን የክልሎቹ አዋሳኝ ዞኖችና ወረዳዎች የጋራ ልማትና ሰላም ስምምነት ይፈረማል ተብሎ እንደሚጠበቅ ከጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤቱ ለማወቅ ተችሏል። ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ።
አመሰግናለሁ ናኮር። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሐዋሳ ከተማና ሲዳማ ዞን በተፈጸሙ ወንጀሎች ተጠርጥረው ለተያዙ 9 ሰዎች የተፈቀደው የዋስትና መብት በክልሉ ጠቅላይ ፍርድ ቤት ታገደ። ፍርድ ቤቱ ለነሐሴ 24 2011 ዓ ም ቀጠሮ ሰጥቷል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ያለው።
በሐዋሳ ከተማና በሲዳማ ዞን አምሌ 11 2011 ዓ.ም ተመረጥ በተፈጸመ ወንጀል ተጠርጥረው የታሰሩ በተለምዶ የጄቶ መሪዎች ወይም ባለ የሚታወቁ ግለሰቦች ያንዳንዳቸው በ50,000 ብር ዋስ እንዲለቀቁ የሐዋሳ ከተማ ከፍተኛ ፍርድ ቤት ያስተላለፈው ውሳኔ ነው። ጠቅላይ ፍርድ ቤት እገዳ ጣለበት። ፍርድ ቤቱ እገዳውን የጣለው ፖሊስ ዋስትናውን በመቃወም ያቀረበለትን የይግባኝ አቤቱታ ተከትሎ መሆኑን ነው ቪኦኤ ከፍርድ ቤቱ ያጣራው። ይህንን ተከትሎ በተጠርጣሪዎች ላይ ምርመራ ያከናውን ያለው ፖሊስ አርብ ዕለት ለጠቅላይ ፍርድ ቤት ይግባኝ በማለቱ ተጠርጣሪዎች አልተፈቱም። ይግባኙን ዛሬ ተመለከተው የደቡብ ክልል ጠቅላይ ፍርድ ቤት ግለሰቦቹ የተጠረጠሩበት ወንጀል የዋስትና መብት የሚያሰጥ አሊያም የሚከለክል እንዲሁም ለፖሊስ የተሰጠው የምርመራ ጊዜ በቂ መሆን አለመሆኑን መርምሮ ብይን ለመስጠት ለነሐሴ 24 2011 ዓ.ም ቀጠሮ ይዟል። በነታሪኩ ለማመዝገብ የተጠረጠሩ 9 ግለሰቦች ጉዳይ ሲያይ ነበረው የሐዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ያቀረበውን ጥያቄ ውድቅ በማድረግ የዋስትና መብት ተፈቀደው። ነገር ግን መርማሪ ፖሊስ ውሳኔውን የማይቀበል ከሆነ ይግባኝ ማለት እንደምችል ገልጦ ሊመሰረትባቸው ስለምችል ክስም ለነገ ቀጠሮ ይዞ የነበረው ባለፈው አርብ ነሐሴ 2011 ዓ.ም ምህረት በዋለው ችሎት ነበር። አምሌ 11 2011 ዓ.ም ምህረት በሐዋሳ ከተማና ሲዳማ ዞን በተፈጸመው ወንጀል ተጠርጥረው ከታሰሩ ግለሰቦች ውስጥ የሲዳማ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጌታውን ደጉዬ፣ ምክትል ስራ አስኪያጅ ታርኩ ለማና የኔትወርኩ የቦርድ አባል በላይ በልጉዳ ያገኙበታል። ባለፉት 3 ቀጠሮዎች ፍርድ ቤት በቀረቡበት ወቅት እኛ አልፈጸምናቸውም ቢሉም በፖሊስ የምርመራ መዝገብ ከተዘረዘሩ የክስ ጭብጦች ውስጥ ህገ መንግስቱና ህገ መንግስታዊ ስርዓቱን በኃይል ለመናድ ማሰር፣ ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሰረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጪ ማድረግና ለግጭት ማነሳሳት የሚሉ ጭብጦች ተዘርዝረዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እንደዘገባው እናመሰግናለን። የቀድሞ የሱዳን ፕሬዝዳንት ዑመር አልባሽር የተመሰረተባቸው የሙስና ክስ ሂደት እንዲጀመር ዛሬ በካርቱም ፍርድ ቤት ቀርበዋል። ለ30 ዓመታት ያህል ስልጣን ላይ ከቆዩ በኋላ ባለፈው ሚያዝያ ወር ከስልጣን የተወገዱት ባሽር ህገወጥ በሆነ መንገድ የውጭ ምንዛሬ ተገኝቶባቸዋል፣ ህጋዊ ባልሆነ መንገድ ስጦታዎችን ተቀብለዋል የሚል ክስ ነው የተመሰረተባቸው። አንድ መርማሪ ፖሊስ በፍርድ ቤቱ ቃላቸውን በሰጡት መሰረት ከሳውዲ አረቢያ በሚሊዮኖች የሚቆጠሩ ዶላሮች መቀበላቸውን ባሽር ለመርማሪዎች ተናግረዋል። 75 ዓመት ዕድሜ የሆናቸው ባሽር ነጭ ባህላዊ ልብስ ለብሰው በፍርድ ቤቱ ከታጠረ የእስረኛ ክፍል ላይ ሆነው የፍርዱን ሂደት ሲከታተሉ እንደነበር ተዘግቧል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት በበኩሉ የሙስና ክሱ በቀድሞው ፕሬዚደንት ላይ የተመሰረተውን ከባድ ክስ ሊያድበሰብስ አይገባም ይላል። በሱዳን ዳርፉር ክልል ለረጅም ጊዜ ሲካሄድ ከቆየው ጦርነት ጋር በተያያዘ ዓለም አቀፍ የወንጀል ችሎት ባሽርን የጦርነት ወንጀልና ፍጅት ፈጽመዋል የሚል ክስ የመሰረተባቸው መሆኑ የሚታወቅ ነው። ባለፈው ግንቦት ወር ደግሞ አገዛዛቸውን የተቃወሙ ሰዎችን በመግደል ተግባር ተሳትፈዋል የሚል ክስ ቀርቦባቸዋል።
በአውሮፓ ህብረት የተጣለውን ማዕቀብ ጥሷል በሚል በጂብራልታር ወሽመጥ ላይ ተይዞ የነበረው ድፍድፍ ዘይት የጫነ የኢራን መርከብ ትናንት ተነስቷል። ዘይቱን ወደ ሶሪያ ሊያደርስ ነበር በሚል የተጠረጠረው መርከብ እንዲሰጣት ዩናይትድ ስቴትስ በተደጋጋሚ ያቀረበችውን ጥያቄ የእንግሊዝ ይዞታ የሆነችው የጂብራልታር ከፍተኛ ፍርድ ቤት አልቀበልም ካለ በኋላ ነው መርከቡ የተለቀቀው። ስሙን ከግሬስ ወደ ኤድሪያን ዳሪያ አንድ የቀየረው መርከብ ግሪክ ወደሚገኝ ወደብ እያመራ መሆኑን የባህር ትራፊክ ተቆጣጣሪዎች ገልጸዋል። መርከቡ ከጂብራልታር የባህር ወሽመጥ እንዳይነሳ እስከ ከትናንት በስቲያ ቅዳሜ ዩናይትድ ስቴትስ ትጠይቅ እንደነበር የጂብራልታር መንግሥት ተናግሯል። ይሁንና በተጠየቀው መሠረት መርከቡን ለማገድ የሚያስችል ትዕዛዝ ከከፍተኛው ፍርድ ቤት እንዳልደረሳቸው ባለሥልጣኖቹ ገልጸዋል። መርከቡ ዘይቱን እንደ ጫነ ለ46 ቀናት ያህል ታግዶ ቆይቷል።
አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአፍጋኒስታን ፕሬዚደንት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የሰፈረባቸውን ቦታዎች ሁሉ ለማጥፋት ቃል ገብተዋል። ፕሬዚደንት አሽራፍ ጋን ዛሬ ይህን ያሉት የሀገሪቱ 100ኛ የነጻነት በዓል ሲከበር ባደረጉት ንግግር ነው። የደቡብ እስያይቱ ሀገር ባለፈው ቅዳሜ በሰርግ ስነ ስርዓት ላይ ከተፈጸመው የቦምብ ጥቃት እያገገመች ነው። በጥቃቱ ልጆች የሚገኙባቸው ቢያንስ 63 የሚሆኑ ሰዎች አልቀዋል። 183 ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን ካቡል ለተፈጸመው ጥቃት ኃላፊነት ወስዷል። ታሊባን ለአመታት ያህል በትምህርት ቤቶች በመንገዶችና በሌሎችም አደባባዮች ላይ በመስጊዶችም ጭምር ሲፈጽማቸው የቆዩት ጭካኔ የተሞላባቸው ጥቃቶች ሌሎች አሸባሪዎች ለሚያካሂዱት ምህረት አልባ ጥቃቶች መድረክ የከፈቱ በመሆናቸው ታሊባንም ተጠያቂ ነው ሲሉ የሀገሪቱ ፕሬዝደንት ከሰዋል።
ለዜና የተያዘው ጊዜ ተጠናቋል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ነሐሴ 13 2011 ዓ.ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት።
የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሲሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ዋሉ።
ጥይት ነው እስካሁን የምናውቀው። ህጋዊ ፍተሻ የተደረገለት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው።
የአማራ ክልል ልዩ ኃይል የምዕራብ ጎንደር ብሪጌድ አዛዥ ኮሎኔል ሶሎሞን አሻግሬ ናቸው። በአካባቢው ያለው የመከላከያ ኃይልስ ምን ይላል?
ተጭኖ እንደሚመጡ እውቅና ያለኝ ተኛ ደረጃ ደግሞ የኪኖች አመጣጣቸው ህገወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ፣ ባንዲራችን፣ መለያችን አጠቃላይ የመከላከያ መኪና አይመስሉም።
የ33ኛ ክፍለ ጦር አንደኛ ብሪጌድ አንደኛ ሻለቃ አዛዥ ሸዋገን አብጤ ናቸው ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በምሽቱ የአብይ ርዕስ ክፍለ ጊዜ የተያዘው የሱዳንን የፖለቲካ ጉዳይ የሚመለከት ዘገባ ነው። ይሄ ዘገባ በአሁኑ ሰዓት እየተጠናቀረ ነው። እንደ ተጠናቀቀ እናቀርብላችኋለን። ተከታዩ ዘገባ ከአዲስ አበባ የደረሰን ነው። በነ አብዲ መሐመድ ኦማር መዝገብ ክስ የተመሠረተባቸው አምስት ሰዎች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ወስኗል። በቂሊንጦ ወህኒ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ የቅጣት ውሳኔ ለመስጠት ችሎቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ተጨማሪ አለው።
በቀድሞ የሶማሌ ብሔራዊ ክልላዊ መንግሥት ፕሬዚዳንት በአቶ አብዲ መሐመድ ኡመር የክስ መዝገብ ክስ ተመስርቶባቸው እስከ ዛሬ ያልቀረቡ አምስት ተከሳሾች ጉዳያቸው በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ብይን ሰጠ። አምስቱም ተከሳሾች ክስ ከተመሠረተባቸው ጀምሮ ፍርድ ቤት ያልቀረቡ ሲሆን በጋዜጣም ጥሪ ቀርቦላቸው እንደነበረ ታውቋል። በተመሳሳይ ሁኔታ በዚሁ መዝገብ ተከሰው እስከ ዛሬ ችሎት ያልቀረቡ ሰባት ተከሳሾች በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትእዛዝ ሰጥቷል። በዚሁ መዝገብ ፖሊስ በተመሳሳይ ወንጀል ጠርጥሬያቸዋለሁ ያላቸውን መውሊድ መሐመድ ራቤ የተባሉ ሰው ለፍርድ ቤቱ አቅርቧል። ተጠርጣሪው በበኩላቸው ፖሊስ እንዳለው ስማቸው መውሊድ መሐመድ ራቤ አይደለም ሲሉ አስተባብለዋል። አክለውም ስማቸው ልምድ ማሚ አህመድ ጋኒ ነው ሲሉ አስረድተዋል። ተጠርጣሪው ከዚህ በተጨማሪም ለፍርድ ቤቱ አቤቱታ አቅርበዋል። ከሦስት ወር በፊት በፖሊስ ቁጥጥር ስር እንደዋሉ፣ ጅጅጋ ሁለት ወር ታስረው አንድ ጊዜ ብቻ ፍርድ ቤት እንደቀረቡ፣ እዚህም ለፖሊስ ቃል እንዳልሰጡና በምን ጉዳይ እንደተከሰሱ እንደማያውቁ አስረድተዋል። ፍርድ ቤትም ማንነታቸውን የሚያስረዳ ማስረጃ እንዳላቸው ጠይቆ እንደሌላቸው ሲመልሱ እስከ ነሐሴ 15 ቀን 2011 ዓ.ም እንዲያቀርቡ ጠይቋቸዋል። ተከሳሽ ግን በዚህ ጊዜ ማቅረብ እንደማይችሉ ሲገልጹ ለጥቅምት 19 ቀን 2012 ዓ.ም እንዲያቀርቡ አዟቸዋል። አቶ አብዲ መሐመድ ዛሬ የቀረቡት ጠበቃቸው በሌሉበት እንደሆነ ተመልክተናል። ፍርድ ቤቱም ለምን ጠበቃቸው እንዳልቀረቡ፣ የክስ መቃወሚያስ ለምን እንዳላቀረቡ ጠይቋቸዋል። አቶ አብዲ መሐመድ በክስ መቃወሚያቸው ይዘት ከጠበቃቸው ጋር እየተማከሩ እንደሆነ ሲገልጹ ፍርድ ቤቱ ጠበቃቸው ዛሬ ለምን በችሎት እንዳልተገኙ፣ በጽሑፍ ምክንያታቸው እንዲያቀሩ፣ እሳቸው መቃወሚያቸውን ለፍርድ ቤት እንዲያስገቡ ለጥቅምት 19 ቀን 2012 ዓ.ም ቀጠሮ ሰጥቷቸዋል። አቶ አብዲ መሐመድ ዑመር እና ሌሎች ከአርባ በላይ ተጠርጣሪዎች ክስ የተመሰረተባቸው ከአንድ ዓመት በፊት በሶማሌ ክልል ብሔርና ሃይማኖት ተኮር በሆነ ሰፊ ጥቃት በጠፋው ሕይወትና በወደመው ንብረት ተጠያቂ ናችሁ በሚል እንደሆነ አይዘነጋም። ይኸው ችሎት ነሐሴ 1 ቀን 2011 ዓ ም በሰጠው ፍርድ ጥፋተኛ ያላቸውን ጌታቸው እሸቴን፣ ቶፊክ ሹክርን፣ ሸምሱ ሰይድን እና ፍጹም ጌታቸውን የቅጣት ውሳኔ ሊያሰማቸው ለጥቅምት 7 ቀን 2012 ዓ ም ቀጠሮ ሰጥቷቸዋል። ጥፋተኛ የተባሉት ተከሳሾች ውሳኔው በተሰጠበት ዕለት ያሳዩት ድርጊት ከእነሱ የማይጠበቅ እንደሆነ፣ ወንበር መስበርና ድንጋይ መወርወር ተገቢ ተግባር እንዳልሆነ በመግለጽ ገስጿቸዋል። አክሎም የቅጣት ማቅለያ ሐሳብ እንዲሰጡ ጠይቋቸዋል። እነሱ ግን በተከሰሱበት ጉዳይ የተከሰሱ ከአንድ መቶ በላይ ሰዎች የነበሩ ቢሆንም ብዙዎቹ ከአልሸባብ፣ ከግንቦት ሰባትና ከኦነግ ጋር ተደራድረው ነጻ ሲወጡ እኛ ድሆች ስለሆንን የሚጮህልን መገናኛ ብዙሃንና ፓርቲ ስለሌለን ዛሬ ጥፋተኛ ተብለናል። በመሆኑም ባልፈጸምነው ወንጀል የቅጣት ማቅለያ አንጠይቅም። የፈለጋችሁትን ፍረዱ፣ የእውነት አምላክ ግን ይፈርዳል በማለት በምሬት ገልጸዋል። ፍርድ ቤቱም ተከላካይ ጠበቆቻቸውን ይህ አቋማቸው መሆኑን እንዲያረጋግጡ ጠይቋቸዋል። ጠበቆቻቸውም ይህንኑ አረጋግጠዋል። አራቱም ተከሳሾች ክስ የተመሠረተባቸው ነሐሴ 28 ቀን 2008 ዓ ም በተቃጠለው የቅሊንጦ ወህኒ ቤትና በወቅቱ ሕይወታቸው ባለፈው 23 ሰዎች እንዲሁም በወደመው ንብረት እንደሆነ አይዘነጋም። ሚያዝያ 30 ቀን 2010 ዓ ም ድረስ በዚህ መዝገብ የተከሰሱ አብዛኞቹ እንደተፈቱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ዘገባ ደርሶናል፣ ቀጥሎ ይቀርባል።
ሱዳንን ለመጪዎቹ ሶስት የሽግግር ዓመታት እንዲያስተዳድር በተቋቋመው ሉዓላዊ ምክር ቤት ውስጥ አወዛጋቢ ተደርገው የሚታዩ የሱዳን ጦር ሁለት ከፍተኛ አዛዦች ተካተዋል። የሱዳን ጦር አዛዦችና የሲቪሎች ቡድን በመጪዎቹ ጥቂት ቀናት ውስጥ የመርማሪዎችን የምርጫ የመሪዎቻቸውን ምርጫ ያጠናቅቃሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ የቀድሞ ፕሬዚደንት ዑመር አልበሽር በተከሰሱበት የሙስና ወንጀል ጉዳያቸው በችሎት መታየት ጀምሯል። ሪፖርተራችን ሸራ ሳሬ ከካርቱም ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ተቀዳሚ ሌተና ጀኔራል ሙሐመድ ሐምዳን ዳንግሎ ሂሜቲ በሚል መጠሪያም ይታወቃሉ። እንዲሁም ተቀዳሚ ሌተና ጀኔራል አብዱልፋታ አልቡርሃን አሁን የተበተነውና አዲሱን መንግሥት ሊወክል ተመስርቶ በነበረው የወታደራዊ ሽግግር መንግሥት ነው የተመረጡት። ይሁን እንጂ ሁለቱ የጦሩ ባለሥልጣናት ሂሜቲና ቡርሃን በአልበሽር ከሥልጣን መወገድ ማግስት በነበሩት የተቃውሞ እንቅስቃሴዎች በተለይም በሰኔ ወሩ ከ120 በላይ ሰዎች በተገደሉበት እርምጃ በስፋት በተጠያቂነት የሚታዩ ናቸው። ናድር አሊን የመሳሰሉ አንዳንድ የካርቱም ከተማ ነዋሪዎች እንደሚሉት ግን የሁለቱ ሰዎች መገኛ አዲሱ መንግሥት ሳይሆን ከፍርድ ችሎት ፊት ነበር።
ስለ ወታደራዊ የሽግግር መንግሥት ካነሳን ሰዎቹ በአንድ በኩል ዘግናይ ድርጊቶችን የፈጸሙ ናቸው። ሆኖም በመጨረሻው ከአንዳች ስምምነት ላይ መድረስ ችለዋል። በሱዳን ላይም በርካታ ወንጀሎችን ፈጽመዋል። በመሆኑም እንደ ባሽር ሁሉ ለፍርድ መቅረብ ነበረባቸው ባይ ነኝ። በእስር ሊቀጡና ፍትሕ እውን ሊሆን በተገባ ነበር።
የነጻነትና የለውጥ ኃይል በእንግሊዝኛው ምህጻረ ቃል ኤፍሲሲ በመባል የሚታወቀው የተቃዋሚ ቡድን የመለያ ወሳኝ ድምፅ የሚኖረውና በጦር ሰራዊቱም ውስጥ የሥራ ልምድ ላለው ሲቪል የተተወውን መቀመጫ ጨምሮ በአዲሱ የሱዳን የሉዓላዊ ምክር ቤት የሚሰየሙትን አምስቱን ወኪሎቹን ማንነት ዛሬ ይፋ ሊያደርግ ተጠብቋል። አምና አብዶ ሞኒየም የሰዎቹ ማንነት ይፋ ሳይደረግ መዘግየቱ ግራ አጋብቶኛል ይላሉ። የአስራ አንዱ የሉዓላዊ ምክር ቤት ማንነት እስካሁን ለምን ይፋ እንዳልተደረገ አልገባኝም ነበር ያሉት አምና። ለአብዱላ መሐሙድ ግን በምርጫው ውሳኔያቸው ያለመጣደፋቸው እንዲያውም እንደ መልካም ዜና ሆኖ ነው የታየው።
It's a process and it's taking too long, but I think that's a good sign.
እርግጥ ሂደት እንደመሆኑ ረዘም ያለ ጊዜ እየወሰደ ነው። ይሁን እንጂ ጉዳዩ በጥንቃቄ መያዙን የሚያሳይ መልካም አስተራረም ነው። መቼም እንዲሁ በዘፈቀደ የተመቻቸውን መሰየም አይችሉም።
ሱዳንን ለሚቀጥሉት 3 የሽግግር አመታት የሚያስተዳድሩት አዲሶቹ መሪዎች ቃለ መሐላ ሊፈጽሙ እየተሰናዱ ባሉበት በአሁኑ ሰዓት የቀድሞ ፕሬዝዳንት አልበሽር ግን በተከሰሱበት የሙስና ወንጀል ጉዳያቸው መታየት ጀምሯል። ባሽር በሄጉ ዓለም አቀፍ የወንጀል ችሎት በዘር ፍጅትም እንደሚፈለጉ ይታወቃል።
አመሰግናለሁ አሉላ። ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን በአማራ ክልል ልዩ ኃይል የምዕራብ ጎንደር ሰራዊት አዛዥ ኮሎኔል ሶሎሞን አሻግሬ አስታውቀዋል። መነሻና መድረሻቸው የት እንደሆነ ለጊዜው ያልተገለጸው 5ቱ ባለተሳቢ የጭነት ተሽከርካሪዎች ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙት የአካባቢው ወጣቶች መንገድ ዘግተው ካስቆሟቸው በኋላ መሆኑ ታውቋል። ማንኛውም ድንበር የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው ለቪኦኤ የገለጹት በአካባቢው የሚገኘው ሰራዊት አዛዥ ኮሎኔል ሸዋገኛ ብጤ አሁን ስለተያዙት 5 ተሽከርካሪዎች ግን የሚያውቁት ነገር እንደሌለ ተናግረዋል። ጉዳዩ በፖሊስና በመከላከያ ኃይሉ በአጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር እየተመረመረ መሆኑንም ሁለቱም አዛዦች ገልጸዋል። ጽዮን ግርማ ተጨማሪ አላት።
ትላንት ማምሻውን ከስፍራው መውጣታቸው የተነገረው ፎቶግራፎች ሸራ የለበሱና ጭነት የያዙ ተሽከርካሪዎች በወጣቶች ተከበው አንዳንዶቹም ላይ ወጣቶቹ ተቀምጠውባቸው ይታያል። እነዚህ ንብረትነታቸው የመከላከያ ሰራዊት ናቸው የተባሉት ከባድ ተሽከርካሪዎች በውስጣቸው ጥይት መጫናቸውንና በአሁኑ ሰዓትም በቁጥጥር ስር ሆነው ጥበቃ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ለአሜሪካ ድምጽ ተናግረዋል።
መኪኖቹ የተያዙት ትናንትና በቀኑ 5 አካባቢ ላይ ነው የተያዙት። 6 አካባቢ ዙረው አሁን ቆመውበት ከሚገኙት አካባቢ እንዲቆሙ ተደርጓል። 5 መኪናዎች ናቸው። እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ። ህጋዊ ሆነ የሚታወቅ የሚል ነበረ እና በዋነኝነት ያስቆማቸው እና የያዛቸው ያወቃቸው ወጣቱ ነው የደረሰበት መረጃውን ኢንፎርሜሽኑን እና እንዲቆሙን ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው እና እንዲሄዱም መጀመሪያ ላይ ፈልገን ነበር ከላይ ኢንፎርሜሽን ይሄዱ የሚልም ስለነበር በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለም እና የግምሩክ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም መከላከያ፣ ፌዴራል ሚኒሻውና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ የሰው ኃይልም አንድም ችግር አልተከሰተም፣ አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን።
ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህ መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል።
መኪናዎቹ ኖርማሊ ዝም ብለው ህጋዊ በሆነ መንገድ ቢመጡና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል፣ በጭቃ ተቀብቷል፣ አይታይም ነበር እና እነዚህ መኪናዎች ምንድን ነው? ለምንድን ነው ታርጋቸው እንዲታይ ያልተፈለገው? የማንስ መኪናዎች ናቸው? ወዴት ነው የሚሄዱት? የሚል ጥያቄ እንትን አስነሳባቸው ወጣቱ። በዛ ምክንያት ከዛ ይሄን መኪና ማጣራት አለብን ማየት አለብን ወደሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያብሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው። እንዴ ለምንድን ነው ጭቃ መቀባት ግሪስ መቀባት ያስፈለገው? ታርጋውን ለምንድን ነው ህጋዊ ከሆናችሁ ለምን እንደሁል ጊዜ በነጻ አትንቀሳቀሱም ለምን ተብሎ ሲጠየቁ የነበሩት ፖሊስ ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተደበሰበሰ ሀሳብ ስለነበረ ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን የሰማሁት።
ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛል እና ከላይ ማለት ከየት ነው? ከመከላከያ ነው? ከዛ አሁን በምታደርጉት ማጣራት ሲያገኛችሁ?
እንግዲህ እኔ የማውቀው ከላይ የምለው የልዩ ኃይል ማዘዣ ጣቢያ ባህር ዳር ያለው አለ እና ወዲያውኑ ለኔ ኢንፎርሜሽኑ እንደደረሰኝ ልዩ ኃይሉ ምክትል አዛዥ ኢንፎርም አደረኩኝ። ልዩ ኃይሉ እስቲ ቆይ አጣርቼ እነግርሃለሁ አለኝ። የልዩ ኃይሉ ምክትል አዛዥ በዛ አጣርቶ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበረ። በኋላ ወጣቱ አለቀም ሲል ሲቆዩ ኢንፎርሜሽኑ ሲጣራ አይ የተጻፈላቸው ደብዳቤ ትክክል አይደለም፣ የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤም አልያዙም፣ ስለዚህ መጣራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገው እና በዛ ነው።
ምንድን ነው የጫኑት መኪኖቹ?
ተተኳሽ ነው፣
መሳሪያ ነው፣
ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው።
ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን
ከመከላከያ ጋር አሁን ብቻ ሳይሆን ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሰራን ነው። እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለ እነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ የሆነበት ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደ ማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለው ስለነዚህ መኪናዎች አመጣጥ።
እዛ የመተማ አካባቢ ያሉ ወጣቶች አስቁመው ዘርፈውታል፣ ችግር ደርሷል የሚሉ ነገሮች ማህበራዊ ሚዲያ ላይ አሉ እና እስቲ ግልጽ ያርጉልን። ወጣቶቹ ያደረሱት ጉዳት አለ? የዘረፉት ነገር አለ?
እንደዚህ አይነት ነገር የለም፣ የተፈጸመም የለም። በእውነት ከሆነ ለመናገር እውነቱን ኦልሬዲ መውጫ ኬላው ላይ ግምሩክ ፍተሻ ደርሰው ነበረ። እዛ ነው አስቁመው ለሳቸው። በአጠቃላይ የነበራቸው መንፈስና አጠቃላይ የአመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው ወጣቱ ነዋሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገ ወጥ ተግባር ለመፈጸምና የህገ ወጥ ተባባሪም ለመሆን ዝግጁ አልነበረ። ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱና ህገ ወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ ሁኔታ የሚፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ፣ ሊቃጠል፣ ሊዘረፍም ይችል ነበር። ይሄ ነገር አልተፈጸመም። ነገ መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባል አለ እዚህ አካባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ ርቀት ስለነበርነ ተቆጣጠርናቸው። አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን የሚልና እንዲህ አይነት ነገር የሚጠበቅ አይደለም ከእናንተ እናንተ ሌቦች ካልሆናችሁ ባል በቀር አብዛኛው ወጣት በስርዓትና በህግ ስለሆነ ንብረቱ እንዲያዝለት እየፈለገ ያለ እናንተ ረፉ አልናቸው። ወዲያው አርፈዋል። ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም። ሰው በሚል ብቻ አቁመነዋል።
የመተማ ዮሐንስ የድንበር አካባቢና አጠቃላይ ቦታው የዞን አስተዳዳሪው በሚመራው ጥምር ኮሚቴ ጸጥታውን ለመጠበቅ ከፍተኛ ስራ እንደሚሰራ የገለጹት ኮሎኔል ሰለሞን አሻግሬ በዚህ ኮሚቴ ስር ያሉት የልዩ ኃይሉ ብርጌድ አዛዥ፣ የመከላከያ ብርጌድ አዛዦች፣ የፌዴራል ፖሊስ አዛዦች፣ የሚሊሺያ ፖሊስ አዛዦችና ሌሎች የጸጥታ አካላት በጋራ ሆነው የሚሰሩበት ጥምር ኮሚቴ እንዳለ ኮሎኔል ሰለሞን አሻግሬ ተናግረዋል። አያይዘውም ስለነዚህ ወደ ሱዳን ሊያልፉ ነው ስለተባሉት የጭነት መኪኖችም ሆነ ጭነቱ የሚያውቁት ነገር የለም ብለዋል።
ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝና ወደዚያው ስልክ ደወልን። የ33ኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኝ አብጤ ጠየቅናቸው። ስለ ጭነቱ ያውቃሉ ያልናቸው
አጠቃላይ የመተማውም ከተማ አጠቃላይ እና ገጠር ዙሪያ ወረዶች የኔ ነው ግንባሩ። እነዚህ መኪኖች እንኩና የለኝም። እንደ ህዝብ ነው የሰማሁት። መኪኖች ሲያዙ ጸጥታ መቀሩ ወረዳው አጠቃላይ የተጠራሁኝ መኪኖች ሲያዙ እንደ ህዝብ ነው የሰማሁት እንጂ መተማው አንስ ጥይት ተጭኖ እንደሚመጡ እንኩና የለኝም። ሁለተኛ ደረጃ ደግሞ መኪኖቹ አመጣጣቸው ህገ ወጥ ነው። ግሪስ ተጠብተው ታርጋቸው የመከላከያ አርማ፣ ባንዲራችን፣ መለያችን አጠቃላይ የመከላከያ መኪና አይመስሉም። ስለዚህ ተለብሶ ተባልኩኝ ሰብ የማን የመከላከያ ነው የአጠቃላይ የሱዳን ነው እንዲታወቁ አልቻሉ መኪኖችን አለም ነው
ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ አያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል?
እኔ ለምሳሌ ወንዳ ጀምሮ ጭልጋ ጨንቀል ባንጉራ የነበርኩ ነው መተና አሁን ተመጣው ጀምሬ ግን አሁን 40 መኪና በዚህ በሰኔዋል አዚ ይሄዳል 40 መኪና ማለት ነው።
እሺ
ይገነ እንኩም ያለው ነው ዘነግሮኝ አጃይዘትች በደንባር ግን ትክክለኛ ሆነ አይሳብረናል ለዚህ ግን ህጎትን አመጣጣቸው እንኩም ያለኝም አከራቸው ትክክለም አይደለም።
ንብረቱን በተመለከተ በአሁኑ ሰዓት በጥምር በፖሊስ ጥበቃ ስር ሆኖ ማጣራት እየተደረገና በአጠቃላይ ከ ፌደራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀነራል አደም መሐመድ የጦር ኃይሎች ኢታማጆር ሹም እንዲሁም ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻው እንደውለን ነበር። ሁለቱም ስልኮች አይሰሩም።
እንዳገኘናቸው ተጨማሪ መረጃን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ31 ደቂቃ ነው። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ነሐሴ 13 2011 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እና ከእጅ ስልካችሁም voa.horn.mobi ላይ ልታዳምጡን ትችላላችሁ። ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ብትጠይቁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንንም አዳምጡ። የሰዓቱን ዋና ዋና ዜና አዳነች ታሰማናለች። አሁን
ዩናይትድ ስቴትስ እና ታሊባን የሚያካሂዱት ብዙ የሚጠበቅበት የሰላም ስምምነት ለ18 ዓመታት በዘለቀው ጦርነት በጠላትነት የሚታዩት ሁለት ወገኖች ገና ሊነጋገሩባቸው የሚገቡ ዝርዝር ጉዳዮች እንዳሉ በመግለጻቸው አስተማማኝ ሁኔታ አለመኖሩ ተገልጿል። ዩናይትድ ስቴትስ እና ታሊባን ስምምነት ለመፈጸም ዝግጁ መሆናቸውን በተደጋጋሚ ሲናገሩ ቆይተዋል። መግለጫዎቹ ታዲያ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከብሔራዊ ጸጥታ አማካሪያቸው ጋር ባለፈው አርብ በተነጋገሩበት ወቅት ስለ አሜሪካ ወታደሮች ከአፍጋኒስታን መውጣት ኦፊሴላዊ ማስታወቂያ ይኖራል የሚል የሚዲያ ግምት አሳድሮ ነበር። የቻይና ግዙፍ የቴሌኮሙኒኬሽንስ ኩባንያ ዋዌይ የኤሌክትሮኒክ ምርቶችን ለመስራት የሚያስፈልጉት አቅርቦቶች ከአሜሪካ ኩባንያዎች እንዲገዛ ዩናይትድ ስቴትስ ሌላ 90 ቀናት ሰጥታለች። ዋዌይ ለዩናይትድ ስቴትስ ብሔራዊ ጸጥታ አደጋ ነው የሚለው እምነት ለጊዜው ወደ ጎን ትቶታል ማለት ነው። በአስር ሺዎች የሚቆጠሩ የዲሞክራሲ ደጋፊዎች ትላንት በሆንግ ኮንግ መንገዶች ላይ ሰላማዊ ሰልፍ አካሂደዋል። በሳምንት ማብቂያ ላይ የሚያካሂዱት ጸረ መንግሥት ሰልፎች 11ኛ ሳምንታቸውን ይዘዋል። የሲቪል ሰብአዊ መብት ግንባር የተባለው ሆንግ ኮንግ የሚካሄደውን የተቃውሞ የሚያስተባብረው ቡድን ትላንት ብሔራዊ ግጭት አልባ ሰልፍ እንዲደረግ ጥሪ አድርጎ ነበር።
አመሰግናለሁ አዳነች ለአርዕስተ ዜናው። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኡትኮ አይደን፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅዋ ትዝታ ብላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና
ስሳየንን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምፅ ሬዲዮ ጣቢያ ስርጭት ነው። ተከታዩ ስፖርት ነው።
በ በኤርትራ አስተናጋጅነት ለመጀመሪያ ጊዜ እየተካሄደ የሚገኘው የምስራቅና መካከለኛው አፍሪካ የእግር ኳስ ምክር ቤት ሴካፋ ከ15 ዓመት በታች ሻምፒዮና የምድቦቹ ሁለተኛ ጨዋታዎች ትናንትና ዛሬ ተደርገዋል። ኢትዮጵያና ደቡብ ሱዳን፣ ኬንያና ሱዳን፣ ብሩንዲና ሶማሊያ፣ ዩጋንዳና ታንዛኒያ ተጋጥመዋል። ዝርዝር ዘገባ ከአስመራ አለን። በዓለም ዙሪያ የተከናወኑ የስፖርት ክንዋኔዎችን ያካተተ ዘገባውን ግርማቸው ከበደ ይዟል።
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የአፍሪካ ኦሎምፒክ ጨዋታዎች፣ የኢትዮጵያ ቡና የደጋፊዎች ሩጫ፣ የእንግሊዝ ፕሪሚየር ሊግ እና የጀርመኑ ሁኒዮን በርሊን ክለብ አስገራሚ ተመልካቾች ትኩረት የምናደርግባቸው ጉዳዮች ናቸው። ግርማቸው ከበደ ነኝ፣ አብራችሁን እንድትቆዩ ጋብዛለሁ። አስራ ሁለተኛው የአፍሪካ ኦሊምፒክ ጨዋታዎች ዛሬ በራባት ሞሮኮ ከጥቂት ደቂቃዎች በኋላ በመክፈቻ ስነ ስርዓት በይፋ ይጀምራል። በየአራት ዓመቱ የሚካሄደውን ውድድር ሞሮኮ በድጋሚ የአፍሪካ ህብረት አባል መሆኗን ተከትሎ ለመጀመሪያ ጊዜ ታዘጋጃለች። 54 የአፍሪካ ሀገራት በ26 የስፖርት አይነቶች ይፎካከራሉ። ኢትዮጵያም በ13 የስፖርት አይነቶች በ188 ስፖርተኞች ትፎካከራለች። የኢትዮጵያ የመጀመሪያው የሉካን ቡድን ባለፈው ቅዳሜ ወደ ሞሮኮ አምርቷል። ኢትዮጵያውያኑ የሚታወቁበት የአትሌቲክስ ውድድር የሚጀምረው በመጪው ሰኞ ሲሆን አትሌቶቹ ወደ ራባት የሚያመሩት ደግሞ በመጪው ሐሙስ ነው። ኢትዮጵያ በ11ኛው የአፍሪካ ጨዋታዎች በ6 ወርቅ፣ 5 ብርና 6 ነሐስ በአጠቃላይ 17 ሜዳሊያዎች 8ኛ ደረጃን ይዛ አጠናቃለች። በሞሮኮ ደግሞ በአጠቃላይ 28 ሜዳሊያዎችን ለማግኘት አቅዳለች። ለ2022 የዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድንን የሚገጥመው የሌሴቶ ብሔራዊ ቡድን አዲስ አሰልጣኝ ቀጥሯል። ሌሴቶ የቀጠረችው የቀድሞውን የደቡብ አፍሪካ ከ20 ዓመት በታች ብሔራዊ ቡድን አሰልጣኝ ታቦ ሴኖንግን ነው። ሌሴቶ በፊፋ ወርሃዊ የብሔራዊ ቡድኖች ደረጃ 144ኛ ደረጃ ላይ ብትገኝም በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የአፍሪካ ሀገራት ሻምፒዮና ወይም ቻን ማጣሪያ ደቡብ አፍሪካን በማሸነፍ ከውድድር አስወጥታታለች። ኢትዮጵያና ሌሴቶ ከሁለት ዓመት በፊት በጋቦን አስተናጋጅነት ለተካሄደው የአፍሪካ ዋንጫ ማጣሪያ በአንድ ምድብ የነበሩ ሲሆን ዋሊያዎቹ በሁለቱም ጨዋታዎች አሸንፈዋል። የዋሊያዎቹ አሰልጣኝ አብርሃም መብራቱ ለዝግጅት 27 ተጫዋቾችን የጠሩ ሲሆን የሁለቱ ቡድኖች የመጀመሪያ ጨዋታ ነሐሴ 29 ቀን 2011 ዓ.ም በባህር ዳር ይደረጋል። የኢትዮጵያ ቡና ስፖርት ክለብ አመታዊ የደጋፊዎች ሩጫውን እንደሚያካሂድ አስታወቀ። የኢትዮጵያ ቡና ቤተሰብ ሩጫ በሚል የተሰየመው ውድድር ነሐሴ 19 ቀን 2011 ዓ.ም እንደሚካሄድ ኢትዮጵያ ቡና ዛሬ በሰጠው ጋዜጣዊ መግለጫ ገልጿል። በዘንድሮ ውድድር 40,000 ተሳታፊዎች ይወዳደራሉ ተብሎ እንደሚጠበቅ የኢትዮጵያ ቡና የቦርድ አባል አቶ ይስማ ሸዋስዩም ተናግረዋል። ዋናው ዓላማው የክለቡን ገቢ ማሳደግ የሆነው የዚህ ሩጫ ውድድር መነሻና መድረሻ መስቀል አደባባይ እንደሚሆንም ታውቋል። ከሩጫው እስከ 12 ሚሊዮን ብር ገቢ ለማግኘት አስቤያለሁ ብሏል ኢትዮጵያ ቡና በጋዜጣዊ መግለጫው። በሩጫው ወቅት ከኢትዮጵያ ቡና አርማ ውጪ ምንም አይነት አርማዎችንና ምልክቶችን ይዞ መምጣት እንደማይፈቀድ ክለቡ አሳስቧል። የዓለም አቀፉ እግር ኳስ አስተዳዳሪ ፊፋ የፑሽካሽ ሽልማት የዘንድሮ ዕጩዎችን ዛሬ ይፋ አድርጓል። ፊፋ በየዓመቱ ምርጥ ጎል ያስቆጠሩ ተጫዋቾችን በደጋፊዎች ምርጫ በቀድሞው የሃንጋሪ እግር ኳስ ተጫዋች ፍሬንክ ፑሽካሽ ሰይሞ ይሸልማል። ያለፈውን ውድድር ያሸነፈው ግብጻዊው መሐመድ ሳላህ ነው። የዘንድሮቹ የፑሽካሽ ሽልማት 10 ዕጩዎች የታወቁ ሲሆን የደጋፊዎች ድምጽ አሰጣጥ ለቀጣዮቹ 11 ቀናት ይቆያል። ከአስሮቹ ጨዋቾች መካከል 3ቱ ሴቶች ናቸው። ካሜሩናዊቷ አጃራ አንሹት፣ የዩናይትድ ስቴትስዋ ኤሚ ሮድሪጌዝ እና ሰሜን አይርላንዳዊቷ ቢሊ ሲምፕሰን የዓመቱ ምርጥ ጎል ባለቤት ለመሆን ይፎካከራሉ። ሊዮኔል ሜሲ፣ ዝላታን ኢብራሂሞቪች፣ ፋቢዮ ኳግላሬላ እና አንድሮስ ታውንሴንድም ተፎካካሪዎች ናቸው። የእግር ኳስ ተከታታዮችም በፊፋ ድረገጽ ጎሎችን በማየት ድምጽ መስጠት ይችላሉ ተብሏል። በእንግሊዝ ፕሪሚየር ሊግ ፍራንክ ላምፓርድ አሁንም ማሸነፍ አልቻለም። የቼልሲው ታሪካዊ ተጫዋች ላምፓርድ ወደ ቤቱ ተመልሶ ሰማያዊዎቹን ማሰልጠን ከጀመረ በኋላ ባደረጋቸው 3 የነጥብ ጨዋታዎች አንዱንም ማሸነፍ አልቻለም። ቼልሲ በፕሪሚየር ሊጉ የመጀመሪያ ጨዋታ በማንቸስተር ዩናይትድ 4-0 የተሸነፈ ሲሆን በአውሮፓ ሱፐር ካፕ ደግሞ በሊቨርፑል በመለያ ምቶች መረታቱ ይታወሳል። በፕሪሚየር ሊጉ ሁለተኛ ሳምንት ጨዋታ በሜዳው በስታንፎርድ ብሪጅ ሌስተር ሲቲን የገጠመው ቼልሲ ድል እንደሚያስመዘግብ ተጠብቆ የነበረ ቢሆንም አቻ ተለያይቶ አሰልጣኙን ላምፓርድ ድል ለማግኘት ቢያንስ ለሌላ ሳምንት እንዲጠብቅ አድርጎታል። በውሰት ከሪያል ማድሪድ የመጣው ዳኒ ሴባዮሽ ኤሚሬትስ ስታዲየምን ከድብርት ባላቀቀበት ጨዋታ አርሰናል በርንሌይን 2-1 በማሸነፍ ከስድስት ዓመታት በኋላ በሊጉ መጀመሪያ ሳምንቶች ሁለተኛ ተከታታይ ድል አስመዝግቧል። ሊቨርፑል ከሜዳ ውጪ ሳውዝሃምፕተንን 2-1 ሲያሸንፍ፣ በሳምንቱ ታላቅ ጨዋታ ሻምፒዮኑ ማንቸስተር ሲቲ ከቶተናም 2-2 አቻ ተለያይተዋል። ወልቭስና ማንቸስተር ዩናይትድ የሚያደርጉት ጨዋታ ደግሞ ከደቂቃዎች በኋላ ይጀምራል። በፈረንሳይ ሊግ ፓሪስ ሰን ጀርመን በ16 ዓመት ታዳጊ ተሸንፏል። ሻምፒዮኑ ፓሪስ ሰን ጀርመን በሬን 2-1 በተሸነፈበት ጨዋታ ታዳጊው ኤድዋርዶ ካማቪንጋ ቀጣዩ ኮከብ እንደሆነ አሳይቷል። ቀደም ካሉት ተጫዋቾች ሲልቫ ዊልቶርድ እና ዮሃን ጎርኩፍ፣ በቅርቡ ደግሞ አብዱላይ ዳኩሬን እና ኡስማን ዲምቤሌን ያፈራው ሬን አሁን ሌላኛውን ኮከብ አስተዋውቋል። ገና በ16 ዓመቱ እነ ማርኮ ቬራቲ እና አንሄል ዴማሪያ የመሳሰሉ የተጋጣሚውን ልምድ ያላቸው አማካዮች በልጦ ያመሸው ካማቪንጋ ከብዙዎች አድናቆት ተችሮታል። ፍጥነት፣ ተለዋዋጭነትና በኳስ ቁጥጥር ወቅት ከእድሜው በላይ የተረጋጋ ነው የሚባልለት ካማቪንጋ የሬንን የማሸነፊያ ጎል አመቻችቶ አቀብሏል። ታላላቆቹ የአውሮፓ ክለቦችም አይናቸውን አሳርፈውበታል። ሕይወታቸው ያለፈ የሁኒዮን በርሊን ደጋፊዎች የቡድኑን የመጀመሪያ የቡንደስሊጋ ጨዋታ ተከታትለዋል። በደጋፊዎች ባለቤትነት የሚተዳደረው የጀርመኑ ክለብ ሁኒዮን በርሊን ዘንድሮ በታሪኩ ለመጀመሪያ ጊዜ በቡንደስሊጋው ይወዳደራል። በቡንደስሊጋው የመጀመሪያ ጨዋታውም በሜዳው በአርቢ ላይፕዚግ 4-0 ተሸንፏል። የሁኒዮን በርሊን ስታዲየም ስታዲዮን አንደር ፎረስትራይ የሚይዘው ተመልካች ብዛት 22012 ብቻ ቢሆንም ክለቡ የቡንደስሊጋ የመጀመሪያ ጨዋታውን ተከታትለዋል ብሎ የመዘገባቸው ተመልካቾች ብዛት ግን 22467 ሆነዋል። ይህም የ455 ተመልካቾች ብልጫ አለው። እነዚህ ተመልካቾች የቡድናቸውን የሰርግ ቀን ሳያዩ ባለፉት ዓመታት ሕይወታቸው ያለፈ ተመልካቾች ናቸው። እነርሱ በሞት ቢለዩም የቀሩት ደጋፊዎች በስማቸው የስታዲየም መግቢያ ዋጋውን ከፍለው 455 ፎቶዎችን በትልቁ አሰርተው ስታዲየም ይዘው በመግባት ቢያንስ በመንፈስ የምስራቅ ጀርመኑ ቡድን የመጀመሪያ ጨዋታ እንዲታደሙ አድርገዋል። ሁኒዮን በርሊንም አዎ ጨዋታውን በስታዲየም ተገኝተው ተመልክተዋል ብሎ መዝግቧቸዋል። ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸውን እናመሰግናለን። አስመራ ላይ እየተካሄደ ባለው የምስራቅና የመካከለኛው አፍሪካ የእግር ኳስ ምክር ቤት ሴካፋ ከ15 ዓመታት በታች ወንዶች ግጥሚያ የኢትዮጵያ ብሔራዊ ቡድን ዛሬ ከደቡብ ሱዳን ጋር ባደረገው ሁለተኛ ጨዋታው 1-1 ተለያይቷል። የኢትዮጵያ ብሔራዊ ቡድን በመሃል ሜዳ የኳስ ቁጥጥር ብልጫ ቢኖረውም ጎል ማስቆጠር ላይ ችግር እንደነበረበት ተገልጿል። ከረፍት በኋላ ያስቆጠራትን ግብ ያገኘው በፍጹም ቅጣት ምት እንደነበረ ሪፖርተራችን ብርሃነ በርሀ ከአስመራ ልኳል። ዝርዝር አለው።
ከሰኔ 16 2019 ጀምሮ 10 ብሔራዊ ቡድኖችን ያሳተፈው በአስመራ በመካሄድ ላይ ያለው የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ እሁድ ሰኔ 18 2019 በተደረገው ጨዋታ ኬንያ ሱዳንን 4-0 በሆነ ሰፊ ውጤት ስታሸንፍ፣ ሩዋንዳ ሶማሌን 2-1 አሸንፋለች። በዚህም ኬንያና ሩዋንዳ ወደ ግማሽ ፍጻሜ የማለፍ ዕድላቸውን አስፍተዋል። ዛሬ ሰኔ 19 2019 ከደቡብ ሱዳን ጋር ሁለተኛ ጨዋታውን ያደረገው ከ15 ዓመት በታች የኢትዮጵያ ብሔራዊ ቡድን 1-1 በሆነ ውጤት ተለያይቷል። የኢትዮጵያ ብሔራዊ ቡድን በመሃል ሜዳ የኳስ ቁጥጥር ብልጫ ቢኖረውም ወደ ጎል መቀየር ባለመቻሩ ከረፍት በፊት በገባበት 1-0 በሆነ ውጤት ረፍት ለመውጣት ተገዷል። ከረፍት በኋላ የተሻለ እንቅስቃሴና ተደጋጋሚ ሙከራዎችን በማድረግ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት የተገኘውን የፍጹም ቅጣት ምት 6 ቁጥሩ ኢዩኤል ፋሲል ወደ ግብ በመቀየር 1-1 መለያየት ችለዋል። በሌላ ጨዋታ የኡጋንዳ ብሔራዊ ቡድን ከረፍት በፊትና ከረፍት በኋላ ባስቆጠራቸው 2 ግቦች ታንዛኒያን 2-0 አሸንፏል። የኢትዮጵያ ብሔራዊ ቡድን ረቡዕ ሰኔ 21 2019 ከሩዋንዳ ጋር 3ኛ ጨዋታውን ያደርጋል። ነገ ሰኔ 22 2019 ኬንያ ከቡሩንዲ፣ ኤርትራ ከሱዳን ጋር ጨዋታቸውን ያካሂዳሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አሁን ሳምንታዊው አፍሪካ ነክ ርዕሶች።
K-12
ኬንያና ሶማሊያ በአቅራቢያቸው የህንድ ውቅያኖስ ክልል ላይ ባነሱት የግዛት ይገባኛል ጥያቄ ንትርክ ላይ ናቸው። ኬንያ አጨቃጫቂ ወደ ሆነው አካባቢ ወታደሮች ለመላክ እየዛተች ነው። የሶማሊያ ፓርላማ ደግሞ በኬንያ ዛቻ ምክንያት ወታደራዊ እርምጃ ለመውሰድ እንደሚፈልግ እየተሰማ ነው። የተባበሩት መንግስታት ድርጅት በጉዳዩ ላይ የሚነጋገርበት ጊዜ በተቃረበበት በአሁኑ ወቅት ውጥረቱ ሊከር እንደሚችል ተንታኞች እየተናገሩ ናቸው። መሐመድ ዩሱፍ ያጠናቀረውን ዘገባ አዳነች ፍሳዬ ለአፍሪካ ነክ ርዕሶች አዘጋጅታለች።
የኬንያ ምክር ቤት የሀገሪቱን ግዛት የሶማሊያ ወረራ ከሚለው ለማዳን ፕሬዚደንት ኬንያታ ወታደሮች ወደ ህንድ ውቅያኖስ እንዲልኩ እየጠየቀ ነው። ጆን ምባዲ የምክር ቤቱ አባል ናቸው።
በዲፕሎማሲ መንገድ የሚደረገው ጥረት ካልተሳካና ሌላው ሂደት ከከሸፈ የኬንያ መከላከያ ኃይል ድንበራችንን እንዲጠብቅ ህገ መንግስታችን ይፈቅዳል። ወታደራዊ ኃይሉን የማሰለፍ ስልጣን ያለውም ምክር ቤቱ ነው። ፕሬዝደንቱ ድንበራችንን ለመጠበቅ ጦርነት ማወጅ ወይም ወታደራዊ ኃይሉን መጠቀም ይችላሉ። ሆኖም ወታደሮችን የማስፈር ስልጣን ያለው የአገሪቱ ምክር ቤት ነው። ምክር ቤቱ ድንበራችንን ለመጠበቅ ማንኛውንም አይነት ዘዴ እንደሚደግፍ ለፕሬዝደንቱ፣ ለከፍተኛው የሀገሪቱ ስልጣን አሳውቀናል።
የኬንያው ዛቻ የተሰማው የተባበሩት መንግስታት ድርጅት ዓለም አቀፍ የፍትህ ችሎት ጉዳዩን የሚያይበት ዕለት ከአንድ ወር ያነሰ ጊዜ በቀረበት ወቅት ነው። የሶማሊያ የምክር ቤት አባል መሐመድ ዑመር ዳልሃ በበኩላቸው ሀገራቸው 100 ሺህ ኪሎ ሜትር ወደሚሆነው ግዛት የራሷ ወታደሮች በመላክ የኬንያን ዛቻ ትከላከላለች ብለዋል።
ወደ ሶማሊያ ወታደሮች ከላኩ እኛ የሶማሊያ ምክር ቤት አባላትም እንዲህ አይነቱን ዛቻ ለመከላከል የውሳኔ ሀሳብ እናቀርባለን። ወታደሮቻችን ለሕዝባችንና ለግዛታችን እንዲከላከሉ እንፈቅዳለን። የምክር ቤቱ ውሳኔ ይሰራል።
የሁለቱ ጎረቤት ሀገሮች የባህር ድንበር ጠብ ከአምስት ዓመታት በፊት የተጀመረው ሶማሊያ በኬንያ ላይ በዓለም አቀፍ የፍትህ ችሎት ክስ ባቀረበችበት ወቅት ነው። መፍትሄ ለማግኘት ያደረኩት ጥረት ሁሉ አልተሳካም በሚል ነው ሶማሊያ ክሱን ያቀረበችው። ኬንያ ከሶማሊያ ጋር መደራደር ትፈልጋለች። ሶማሊያ ግን ድርድር ውስጥ ለመግባት ከተፈለገ የችሎቱ ሂደት መቆም አለበት ትላለች። ሙዋቾ ፊሲንጎ የጸጥታ ጉዳይ ምሁር ናቸው። የሁለቱ ሀገሮች መጋጨት የአልሸባብን አሸባሪ ቡድን ይጠቅማል ይላሉ።
ካታስትሮፊክ ኖቦዲ ዋንትስ ቱ ዋስን አን ኦልሬዲ
አደጋ ነው። ትልቅ አደጋ ነው። መጥፎ ሁኔታ እንዲባባስ የሚፈልግ ሰው የለም። ምክንያቱም በአፍሪካ ቀንድ ያለው የጸጥታ ሁኔታ ጥሩ አይደለም። አልሸባብ በሁሉም ቦታዎች እየተዘዋወረ ነው። ኬንያ ሶማሊያ ሆኖ አልሸባብን እየተዋጋ ያለው የአሚሶም አካል ነች። አሁን ታዲያ ኬንያና ሶማሊያ በባህር ግዛታዊ ድንበር ጠብ ምክንያት ሌላ ግንባር ቢከፈት ሁኔታዎችን ያቀጣጥላል። ትርምስ የሚበረታው ትርምስ ውስጥ በመሆኑ አልሸባብ ደስታውን አይችለውም።
ሙሞ እንዛው በናይሮቢ ዩኒቨርሲቲ ዲፕሎማሲና ዓለም አቀፍ ጥናት ያስተምራሉ። ወታደራዊ ዛቻዎቹ የፖለቲካ መልእክቶች ናቸው ይላሉ።
እነዚህ ፖለቲከኞች የሚያስተላልፏቸው መደበኛ ፖለቲካዊ መልእክቶች ናቸው። ነገር ግን የአገሮቹ ኦፊሴላዊ አቋሞች ሊሆኑ አይችሉም። አልፎ አልፎ ፖለቲከኞቹ የሚይዙት አቋም ነው። ሆኖም ወታደሮች የሚንቀሳቀሱበት አይደለም። በሚያጨቃጭቀው ቦታ ላይ ወታደሮች የሉም። የተባበሩት መንግስታት ድርጅት የጸጥታ ምክር ቤትና የአፍሪካ ህብረት በቅርብ እየተከታተሉት ያለ ጉዳይ ነው። ከሁለቱም ሀገሮች ጋር ሆነው ተቀራርበው እየሰሩበት ነው።
የኬንያ ወታደሮች ከአልሸባብ ጋር በመዋጋት ዓለም አቀፍ እውቅና ያለው የሶማሊያ መንግስትን የሚያግዘው የአፍሪካ ህብረት ተልእኮ አካል መሆናቸው የሚታወቅ ነው። ዋናው ጽህፈት ቤቱ ሄግ የሚገኘው ዓለም አቀፍ የፍትህ ችሎት የህንድ ውቅያኖሱን አጨቃጫቂ ግዛት ጉዳይ የሚመለከተው እንደ አውሮፓ አቆጣጠር መስከረም 9 ይሆናል። አድማጮቻችን፣ ኬንያና ሶማሊያ የህንድ ውቅያኖስ ክፍልን አስመልክቶ ስላላቸው ግዛታዊ ጭቅጭቅ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አመሰግናለሁ አዳነች ለአፍሪካ ነክ ርዕሶች ዘገባ። ወደ ተከታዩ ቅንብር ነው የምናልፈው። ካንሰርና ህክምናው ጤና የካንሰር ህክምና ይበልጥ ውጤታማና ኢላማውን የሚመታ የሆነ ጎጂነቱና የጎን ጥፋቱ እየቀነሰ መሆኑን ባለሙያዎች እየተናገሩ ናቸው። ወትሮ የሚታወቁትና ሲሰራባቸውም የኖሩት ዘዴዎች የደም ህክምና ወይም ጨረር ወይም ሁለቱም ናቸው። በእነዚህ ዘዴዎች የሚሰጠው ህክምና ጤናማ ሴሎችንም ለከፋ ጉዳት ያልተጋለጡትንም አብሮ ስለሚገድል የጎን ጉዳቱ የጎላና ሲስተዋልም የኖረ ነው። አንዳንዴ ቀዶ ህክምናም እጅግ የተመረጠ አማራጭ ይሆናል። ስለዚህ ሦስቱም የህክምና አይነቶች ተጣምረው የሚሰጧቸው ህሙማን ቁጥርም ጥቂት የሚባል አይደለም። ካንሰር አዘሉ እጢ በደካማ ጨረሮች ከተለያዩ ጎኖችና በተለያዩ ማዕዘኖች ይመታል። ይህ አያያዝ የሚያስጨብጣቸውን ውጤቶች የተከታተሉትና የፈተሹት የኦሃዮ ዩኒቨርሲቲ አጠቃላይ ካንሰር ማዕከል ባልደረባዋ ዶክተር ጁሊያ ዋይት ምርመራቸውን ሰሞኑን ሲያጠናቅቁ ከፊል ጨረራም ባነሰ ጊዜ የተሻለ ህመምተኛውን ወደ ማገገም እንደሚያቃርበው ተናግረዋል። ባልደረባዬ ካርል ፒርሰን አናግራቸው ነበር።
ሾርት 5-day treatment is just as good as the
የአምስት ቀናት አጭር ህክምና የሚያስገኘው ውጤት በሙሉ ጡት ላይ ከአራት እስከ ስድስት ሳምንታት ከሚሰጥ ጨረር ጋር እኩል ነው።
የጆንስ ሃፕኪንስ ዩኒቨርሲቲው የህክምና ክፍል ባልደረባ ዶክተር ዊሊያም ኔልሰን እንደሚሉት ደግሞ ሰውነት በተፈጥሮው ያለውን በሽታን የመከላከልና የመዋጋት አቅም ማጠናከርና መጠበቅ እንዲችል ለማድረግ የሚሰጠው ህክምና ይበልጥ እየተሰራበት መሆኑንም አመልክተዋል። የተፈጥሮ በሽታ ተከላካይ የሰውነት ስርዓት የካንሰር ሴሎችን ማወቅና መለየት እንደሚችል አሁን ግልጽ ሆኗል ብለዋል ኔልሰን። እነዚያን ሴሎች አንዳች ልክ ያልሆኑ ወይም የተቃወሱ ፍጡራን አድርጎ እንደሚወስዳቸውም ታውቋል። ስለዚህ ያንን በሽታን የመከላከል ወይም የመቋቋም የተፈጥሮ ስርዓትን ማበልጸግና ተጠናክሮ የካንሰር ሴሎቹን እንዲዋጋና እንዲያጠፋቸው ማስቻል እጅግ ጠቃሚ ውጤት ያስገኛል። ባለሙያዎቹ የያዙት ሌላ መላ የካንሰር ሴሎችን ዘረመል ማጥናትና መመርመር፣ በእነዚያ ሴሎች ላይ ያነጣጠረና ነጥሎ ሊያጠፋቸው የሚችል መድኃኒት ለታካሚው መስጠት ነው። የፔንሲልቬንያ ዩኒቨርሲቲው አብራምሰን ማዕከል ባልደረባ የሆኑት ዶክተር ማሪያ ብራውዝ በዚህ ዘዴ ላይ አተኩረው ይሰራሉ። የዘረመል ምርመራና የተነጣጠረ ሕክምና ተብሎ ይታወቃል።
እየተነጋገርን ያለነው ቀድሞውንም ቢሆን እነዚያን ሴሎች የካንሰር ሴል ሊያደርጋቸው የቻለው ምንድን ነው ለሚል ጥያቄ መልስ ለማግኘት ወደ መሰረታቸው ሄደን ስለመፈተሽ ነው። ይህ ነው የተነጣጠረ ወይንም የታለመ ህክምና ማለት።
ከቪኦኤ ጋር በስካይፕ የተነጋገሩት ዶክተር ብሮዝ የሰው ህብለ በራሄ እንደየሰው የተለያየ የመሆኑን ያህል የእያንዳንዱ ህመምተኛ የካንሰር አይነትም እንዲሁ የተለያየ ነው ይላሉ። ያ ካንሰር የተፈጠረበትንና የሚኖርበትን ሁኔታ ማወቅ ሐኪሞቹ ለዚያ ሴል ተነጥሎ የተነጣጠረ ህክምና እንዲሰጡ ያግዛቸዋል። የትኛው መድኃኒት ወይም ዘዴ በእውኑ ፍቱን ሊሆን እንደሚችል እንዲያውቁም ይረዳቸዋል። በዶክተር ብሮዝ ማብራሪያ መሠረት ጤነኞቹ ሴሎች አይነኩም፣ አይጎዱም። የጎን ጉዳት የሚያጋጥማቸው ህሙማንና ታካሚዎች ቁጥርም በእጅጉ የቀነሰ ይሆናል።
በነበሩን ሁለት ታካሚዎች ላይ የመድኃኒቱን መጠን በአንድ ደረጃ ዝቅ ባደርገው የጎን ጉዳቱ መጥፋቱ ብቻ ሳይሆን ሕክምናው በነበረው ሁኔታ ጠንካራነቱን እንደያዘ ይዘልቃል።
ብሮዝ እንደሚሉት ሆኖም እንዲህ አይነቱ ሕክምና ለሁሉም ሰው የሚሰጥ አይደለም።
Right now where I think the biggest impact is being felt is for those patients whose cancer is not cured.
አሁን ላለንበት ጊዜ ጉልህ ውጤት እያየን ያለነው ከካንሰር ህመማቸው ባልተፈወሱ እየተመላለሰ በሚያገረሽባቸውና ወደ ሌሎች የሰውነት አካሎቻቸው በተሰራጨባቸው ሰዎች ላይ ነው።
ቀድሞ ተስፋ የሌላቸው እንደነበሩ የተነገራቸው ብዙ ታካሚዎቻቸው ዛሬም በህይወት መኖራቸው ብቻ ሳይሆን ጤነኛ ህይወት እየመሩ መሆናቸውንም ብሮዝ ይናገራሉ። ለምሳሌም በህይወት ለመቆየት የቀረው ጊዜ 3 ወራት ብቻ እንደነበሩ የተነገረው ህመምተኛ ነበረኝ አሉ።
በህይወት ለመቆየት የቀረው ጊዜ 3 ወራት ብቻ እንደነበሩ የተነገረው ህመምተኛ ነበረኝ። በደም ህክምና እንኳን ሊድን የማይችል የካንሰር አይነት እንደሆነ ተነግሮት ነበር። አንዲት የአጥንትና የመገጣጠሚያ ህዋሳት ካንሰር የነበራት ታካሚም ነበረችኝ። የምትንቀሳቀሰው በወንበር እርዳታ ብቻ ነበር። የምትተነፍሰው ኦክሲጅን እየተሰጣት ነበር። በኔ የህይወት ዘመኔ ልምድ እንዲህ አይነት ሁኔታ ላይ ያለ ህመምተኛ በህይወት የሚኖር አንድ አመት ነበር። አሁን ግን ይሄው 3 አመት አለፋት። ከልጆቿ ጋራ ትወጣለች ትወርዳለች።
ከፊል ጨረራም ይሁን የሰውነትን የተፈጥሮ በሽታን የመከላከል ብቃት ማበልጸግ ወይም የዘረመል ምርመራ በተነጣጠረው ህክምና እየታገዘ መቀጠል መጪው የካንሰር ህክምና መንገድ መሆኑን ባለሙያዎቹ አጥብቀው ያምናሉ።
አድማጮች አሁን የዜና ማጠቃለያ እናነባለን። የምዕራብ ኢትዮጵያ 4 ክልሎች አሶሳ ላይ ስለ ሰላምና ልማት እየተወያዩ ናቸው። ውይይቱ የአጎራባች ክልሎችን የጋራ ሰላም ለመጠበቅና ልማታቸውን ለማሳለጥ የታቀደ መሆኑን የቤኒሻንጉል ጉሙዝና የኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ገልጿል። የቀድሞ የሱዳን ፕሬዚደንት ዑመር አልባሽር የተመሰረተባቸው የሙስና ክስ ሂደት እንዲጀመር ዛሬ በካርቱም ፍርድ ቤት ቀርበዋል። ለ30 ዓመታት ያህል ስልጣን ላይ ከቆዩ በኋላ ባለፈው ሚያዝያ ወር ከስልጣን የተወገዱት ባሽር ህገወጥ በሆነ መንገድ የውጭ ምንዛሬ ተገኝቶባቸዋል፣ ህጋዊ ባልሆነ መንገድ ስጦታዎችን ተቀብሏል የሚል ክስ ነው የተመሰረተባቸው። በአውሮፓ ህብረት የተጣለውን ማዕቀብ ጥሷል በሚል ጅብራልታር ላይ ተይዞ የነበረው የነዳጅ ዘይት የጫነ የኢራን መርከብ ትላንት ከጅብራልታር ተንቀሳቅሷል። ድፍድፍ ዘይት ወደ ሶሪያ ሊያደርስ ነበር በሚል የተጠረጠረው መርከብ እንዲሰጣት ዩናይትድ ስቴትስ በተደጋጋሚ ያቀረበችውን ጥያቄ የብሪታንያ ቅኝ ግዛት የሆነችው ጅብራልታር ከፍተኛ ፍርድ ቤት አልቀበልም ካለ በኋላ ነው መርከቡ ሊንቀሳቀስ የቻለው።
አመሰግናለሁ አዳነች ለማጠቃለያ ዜናው። ክቡራትና ክቡራን አድማጮች በቀሩን ጥቂት ደቂቃዎች አጠር አጠር ያሉ መረጃዎችን እናቀብላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ዝርዝር መሰረት አንድ የዩናይትድ ስቴትስ ዶላር 29 ብር ከ68 ሳንቲም ተሽጧል። በባንኩ የመግዣ ዋጋ 29 ብር ከ10 ሳንቲም ነው። አንድ ዩሮ 32 ብር ከ24 ሳንቲም መግዣ ነው። መሸጫው 32 ከ89 ነው። አንድ የእንግሊዝ ፓውንድ መግዣ 33.81 መሸጫው 34 ብር ከ48 ሳንቲም ነው። የነዳጅ ዋጋ 1 በርሜል 54 ብር ከ87 ነው በኒውዮርክ ገበያ መሰረት። እንዲሁም አንድ በኢትዮጵያ ብሔራዊ ባንክ ምንዛሪ መሰረት 24 ካራት 99.96 ከመቶ ጥራት ያለው ወርቅ 1 ካራት 48 ዶላር ከ69 ሳንቲም ወይም 1487 ብር ከ83 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 21 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ወደ ታሪክ መለስ ካልን የጀርመን ፕሬዚደንት ፎን ሂንደርበርግን እንዲተካ 38 ሚሊዮን ጀርመናውያን ለናዚ ፓርቲ መሪ ለአዶልፍ ሂትለር ድምፃቸውን የሰጡት ዛሬ ነበረ። ልክ የዛሬ 83 ዓመት መሆኑ ነው። ዘመናዊው የአቪዬሽን አባት ከነበሩት ራይት ወንድማማቾች ኦርቪል ራይት የተወለደው ዛሬ ልክ የዛሬ 148 ዓመት ነው። ክቡራትና ክቡራን አድማጮች አንድ የደስታ በር ሲዘጋ ሌላ ይከፈታል አለች ሄለን አዳምስ ኬለር። በተዘጋው በር ላይ አፍጥጠን ብዙ ጊዜ ስለምናጠፋ የተከፈተውን በር ሳናይ እንቀራለን ብላለች። አይነ ስውር ነች። የመጀመሪያዋ የባችለር ኦፍ አርትስ ዲግሪ ያገኘች አይነ ስውር ነች። ወደፊት ዘርዘር አድርገን ወደ እሷ እንመለሳለን። ዝግጅታችን እንግዲህ ወደ መጠናቀቁ ነው። አቢላቀውን እየጋበዘችን ነው ፕሮዲውሰሯ። በእኛ በኩል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
አዳነች ፍስሐየንን አብራችሁን ስለ ቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ ደህና ደሩ።
የኔ ሀበሻ የፕሮዲውሰሯ ብርሃን ኃይሉ ግብዣ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በእኛ በኩል ጤና ይስጥልኝ። Yeah.
ያኔ አባሽ አይ ያ